ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲ እንደ አውቶቡስ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም፣ እንደምን አመሻችሁ? የዛሬውን ዝግጅታችንን እናስተዋውቃችሁ። ፖሊስ በቀድሞ የሶማሌ ክልል ፕሬዝዳንትና በሌሎች የጠየቀው ተጨማሪ ምርመራ ጊዜ ዛሬም ተፈቀደለት። በሌላ በኩል ደግሞ በነ ግርማ ቶሎሳ የክስ መቃወሚያ ብይን ለመስጠት ፍርድ ቤቱ ቀጠሮ ሰጥቷል።
እንዳትደፈተኝ ምንም ቃላት የለኝም የምገልጽበት። በጣም 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 ነው የማመሰግነው። በጣም 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 ነው የምወዳችሁ።
የቀድሞዋ የተቃዋሚ መሪ ወይዘሪት ብርቱካን ሚደቅሳ ነበር ያደመጣችሁት። አዲስ አበባ ገብተዋል። በሌላ ዘገባ በተለያዩ የኦሮሚያ ክልል የሚገኙ ዩኒቨርሲቲዎች ውስጥ ሰላማዊ ሰልፍ በማድረግ መንግስት በምዕራብ ኦሮሚያና ቤንሻንጉል ጉሙዝ መካከለ ያሉትን ችግሮች እንዲፈታ ጠይቀዋል።
አይ ማንም አልተናገራቸውም። የግቢን ፖሊስ ጨምሮ ማንም የተናገራቸው የለም። በሰላም የተጠናቀቀው ከተጠናቀቀ በኋላ ሁሉም በሰላም ግቢ ውስጥ እየተዘዋወረ ነው።
ዝርዝሩን ይዘናል። በሌላ ዘገባ በመቀለ ከተማ በሊስትሮ ስራ ተሰማርተው ያገኟትን በመቆጠብ ቀጣይ ህይወታቸውን ለመለወጥ የሚጥሩ ወጣቶች የዛሬ ጋቢና እንግዶቻችን ናቸው።
በአምሳ ብር መተባበር ምናምን እያልኩ ያው ብሩን መሰብሰብ ጀመርኩት።
በገቢ በአንድ ቀን ከ250 200 መካከለኛ ነው እሱ።
ሁሉንም ዘገባ ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ወደ መጀመሪያው ዜና እናልፋለን። ዩናይትድ ስቴትስ እና ታሊባን ሩሲያ ነገ አርብ ሞስኮ ውስጥ በምታስተናግደው የጋራ ጉባኤ ላይ እንደሚሳተፉ ተገለጸ። ጉባኤው ለአፍጋኒስታን ዘላቂ ሰላም የሚበጀውን ለመምከር እንደሆነም ታውቋል። የሩሲያ ውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዣካሮቭ ዛሬ በጉባኤው ዋዜማ በሰጡት ቃል ዩናይትድ ስቴትስን ጨምሮ የተለያዩ 16 ሀገሮች ልዑካን በሞስኮ የምክክር መድረክ ላይ እንደሚገኙ ገልጸዋል። ቃል አቀባዩ እንደገለጹት ጉባኤው ለጋራ ውይይትና ምክክር ምቹ ሁኔታን በመፍጠር ላይ የሚያተኩር ይሆንና ለአፍጋኒስታን ችግሮችን በተቻለ ፍጥነት ስምምነት ላይ የደረሰበት መፍትሄ እንደሚያቀርብ ይጠበቃል። በሌላ ዜና ታንዛኒያ ውስጥ ባልታወቀ ስፍራ ታስረው የነበሩ ሁለት የሲፒጂ አባላት ዛሬ መለቀቃቸው ተገለጸ። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ካድማስ እንሻገርላችኋለን።
Gabina VOA, let's cross boundaries together.
ወደ መጀመሪያው ዘገባችንም እናልፈው። ፖሊስ በቀድሞ የሶማሌ ክልል ፕሬዝዳንትና በሌሎች የተጠየቀው ተጨማሪ የምርመራ ጊዜ ዛሬም ተፈቀደለት። በሌላ በኩል ደግሞ በነ ግርማ ቶሎሳ የክስ መቃወሚያ ብይን ለመስጠት ፍርድ ቤቱ ቀጠሮ ሰጥቷል። መለስካቸው መሃ ዝርዝሩን ይዟል።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ተረኛ ወንጀል ችሎት የቀድሞውን የሶማሌ ክልል ፕሬዝዳንት አቶ አብዲ መሐመድ ዑመርን ጨምሮ የሌሎችን ተጠርጣሪዎች ምርመራ ውጤት በምን ደረጃ ላይ እንዳለ ፖሊስ እንዲያስረዳ አዟል። በዚሁ መሰረት ፖሊስ የተገደሉ ሰዎችን የአገዳደል ሁኔታ ለማጣራት ከምስክሮች ቃል እየተቀበለ መሆኑን፣ የሟቾችን ማንነት ለመለየት የባለሙያ ማስረጃ እያሰባሰበ መሆኑን፣ ወንጀል የተፈጸመባቸውን የጦር መሳሪያዎችን እያያዘና እንዲሁም ወንጀሉን ለማስፈጸም የወጣውን ገንዘብ በሰነድ እያሰባሰበ መሆኑን እና የመሳሰሉትን የምርመራ ስራዎችን ያከናወነ እንደሆነ አስረድቷል። እነዚህ ስራዎች አሁንም እየቀጠሉ እንደሆነም ገልጿል። እነዚህ የምርመራ ስራዎች ከተፈጸመ ወንጀል አይነትና ባህሪ እንዲሁም ማስረጃዎቹ ከሚሰበሰቡበት ስፋት አኳያ ፍርድ ቤቱ ተጨማሪ 14 ቀን የምርመራ ጊዜ እንዲፈቅድለት ጠይቋል። የተጠርጣሪ ጠበቆች የመርማሪ ፖሊስን ጥያቄ በብርቱ ተቃውመዋል። በደንበኞቻቸው ላይ የተካሄደ ነው የሚባለው ምርመራ ሁልጊዜም አንድ አይነት መሆኑንና ተጠርጣሪዎቹም በእስር ቤት ወደ 80 ቀን ያህል መቆየታቸው ፍርድ ቤቱ ሊያዩ እንደሚገባና 14 ቀን ሊሰጠው አይገባም ሲሉ ተከራክረዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠና የፖሊስን የምርመራ መዝገቦች ከተመለከተ በኋላ የተጠርጣሪ ጠበቆችን ተቃውሞ ውድቅ አድርጎ ለፖሊስ የ14 ቀን ተጨማሪ የምርመራ ጊዜ በመፍቀድ ለዳር 13 ቀን 2011 ዓ.ም ተለዋጭ ቀጠሮ ሰጥቷል። የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ፣ ፖሊስ ኮሚሽነሩ ፈርሃን ጣሂር፣ ወይዘሮ ራሂማ መሐመድ፣ አቶ አብዱራዛቅ አሚን በተለያዩ የወንጀል ድርጊቶች ተጠርጥረው መያዛቸው አይዘነጋም። በዚሁ ችሎት ጠቅላይ አቃቢ ሕግ ሰኔ 16 ቀን 2010 ዓ.ም በመስቀል አደባባይ በተደረገው ሰላማዊ ሰልፍ በጠቅላይ ሚኒስትር አብይ አህመድ ላይ የግድያ ሙከራ አድርገዋል ሲል የከሰሳቸው እነ ግርማ ቶሎሳ ባቀረቡት የክስ መቃወሚያ የአቃቢ ሕግን መልስ በጽሑፍ ከተቀበለ በኋላ ብይን ለመስጠት ለህዳር 7 ቀን 2011 ዓ.ም ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። መለስካቸው አማሃን ከፍርድ ቤት ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። የቀድሞዋ የተቃዋሚ ፓርቲ መሪ ወይዘሪት ብርቱካን ሚደቅሳ ዛሬ አዲስ አበባ ገብተዋል። የቀድሞ የቅንጅት አመራር አባልና የአንድነት መሪ ወይዘሪት ብርቱካን ሚደቅሳ ዛሬ አዲስ አበባ ሲደርሱ በመኖሪያ ቀያቸው ፈረንሳይ ለጋ ሲሆን ሞቅ ያለ አቀባበል ጠብቋቸዋል። አሉላ ከበደ የተለያዩ ሰዎችን አነጋግሮ ተከታዩን ዘገባ አጠናቅሯል።
ነቢዩ ባዘው ባላለው ከፈረንሳይ ሌጋሲዮን የወይዘሪት ብርቱካን ሚደቅሳ የፈረንሳይ ሌጋሲዮን አቀባበል ዝግጅት ኮሚቴ አንዱ ነኝ። እኔ
አቶ ነቢዩ እንደ ተረዳሁት በግላችሁ ተነሳስታችሁ ያደረጋችሁት ስነ ስርዓት ነው። ዛሬ ማለዳ ወይዘሪት ብርቱካን ወደ አዲስ አበባ በገባችበት ጊዜ እስኪ የአቀባበሉ ስነ ስርዓት ምን ይመስል እንደነበር፣ የትና እንዴት ተቀበላችኋት? እንዴትስ ተሰባሰባችሁ?
እሷ ወደ ሀገር ልትመለስ እንደሆነ በተለያየ መንገድ ቀማን ማህበራዊ ድረገጾች ላይም ተነግሯል። እውነት መሆኑን ማረጋገጥ ከቻልን በኋላ አጭር ጊዜ ነበር። በዛ በአጭር ጊዜ ውስጥ እንዲነት አቀባበል ማድረግ እንዳለብን፣ የት ነው የምንቀበላት፣ እሳት ነው የምትገባው፣ ካለው የወቅቱ ሁኔታ ተነስተንስ እንዴት አይነት አቀባበሎች ማድረግ እንችላለን የሚለውን ነገር በአስቸኳይ ተሰብስበን በራሳችን ተመሳሽነት ተወሰነ ኮሚቴ በማዋቀር በቀጥታ የአቀባበሉን ሁኔታ እንዴት እናደርግ፣ ከየት እንቀበላት የሚለውን ነገር ላይ ተነጋገርን። በነበረን መረጃ መሰረት ዛሬ ጠዋት 1 ሰዓት ቦሌ ዓለም አቀፍ አውሮፕላን ማረፊያ እንደሚደርስ ሰምተናል። ከኤርፖርት ሄዶ መቀበል ይቻላል አይቻልም፣ ይከለከላል አይከለከልም፣ ይህንን ሁኔታ ማረጋገጥ መንግስት አቀባበል ያደርጋል ወይስ በቀጥታ ቤተሰብ ነው የሚቀበለው፣ እኛ ምንድን ነው የምናደርገው የሚሉት ነገሮች መረጃ ማግኘት አስቸጋሪ ነበር። የተወሰኑ ሰዎች ሰፈር ያለውን አካባቢ አቀባበል ለማድረግ ተዘጋጀን። ሰፈር ውስጥ ሆነን በአካባቢው ማጥናትና ምንጣፎችን ማዘጋጀት፣ ባነሮችን መለጠፍ፣ ወጣቶችና ነዋሪዎቹ ግራና ቀኝ ሆነው እንዴት እንደሚቀበሉ ያንን ማዘጋጀት፣ የተወሰነ ሰው ደግሞ ኤርፖርት አካባቢ ላይ ያለውን ነገር ይዞ ወደዚህ የሚመጣበት ተዘጋጀን። ባንዲራ ይዞ መውጣት ይቻላል አይቻልም፣ እነዚህ እናደርጋለን አናደርግም፣ የህግ አካላቶችን መጠየቅ ይገባል አይገባም፣ ብዙ ነገሮች ነበሩ። ጊዜው አጭር ነበረ። ነገር ግን በእነዚህ ሁኔታዎች ሁሉ አልፈን የዛሬውን አቀባበል በዚህ መልኩ ማድረግ ችለናል።
መልካም። አቶ ነቢዩ እንደነገርከኝ እንግዲህ በአጭር ጊዜ ውስጥ ያገኛችሁት መረጃ ይዛችሁ በገዛ ፈቃዳችሁ ተነሳስታችሁ ይህን ያዘጋጃችሁት። መሰረታዊ ጥያቄ ብጠይቅ፣ ወይዘሪት ብርቱካን በኢትዮጵያ የፖለቲካ እንቅስቃሴ ውስጥ የነበራትን ድርሻ ወይም ሚና ብዙዎች የሚጋሩት ብዙዎች የሚያውቁት ይመስለኛል። ለእናንተ ግን በዚህ በተለየ ስሜት እንድትነሳሱ ወይዘሪት ብርቱካን የምትቀበሉበትንም ሆነ የምትሰጡትን አክብሮት ለማሳየት እንድትነሳሱ ምንድን ነው ምክንያታችሁ? ወይዘሪት ብርቱካን ለእናንተ ባጭሩ ማን ነች?
ብርቱካን በ92 ዓመተ ምህረት አካባቢያችን ወክላ ለህዝብ ተወካዮች ምክር ቤት ለመወዳደር በወሰነችበት ጊዜ በወቅቱ በአካባቢያችን በህብረተሰቡ ላይ ይደርስ የነበረውን በደል እሷ በደረሰችበት ደረጃና ባላት እውቀት ባላት የህግ ሙያ በወቅቱ በህዝብ ተወካዮች ምክር ቤት ተወዳድራ ምክር ቤት አልፋ በቀጥታ የማህበረሰቡን ችግር ለማቅረብና ችግሮቻችንን መፍትሄ ለማሰጠት ወስና ስትገባ የነበረው የምርጫ ቦርድ አንድ የመንግስት ሰራተኛ ስራውን ለቆ ነው ምርጫ ቦርድ ሄዶ መመዝገብ ይችላል። በዛ ደረጃ የእኛን ማህበረሰብ ችግር ለመፍታት በወቅቱ ስራዋን ለቃ ለህዝብ ተወካዮች ምክር ቤት ተወዳድራ የእኛን ችግር ለማሰማት በወሰነችበት ጊዜ በእድሜዋ ልጅ ነበረች። ነገር ግን ለህብረተሰቡ ካላት ተቆርቋሪነት የወሰደችው እርምጃ ያንን ለማገዝ አብረን አስቆመን ነበርና በሴትነቷ በዛ ምርጫ ላይ ያደረገችው እንቅስቃሴ ያየ ኢትዮጵያዊ የሚገርም ነበር። ለእኛ ብላ ስራዋን ለቃ እንደገና ደግሞ ለምርጫው የሚጠይቀውን ነገር ለማሟላት ፋይናንስ ይጠይቅ ነበረ፣ ጉልበት ይጠይቅ ነበረ፣ አዳራሽ ምክራይ ይጠይቅ ነበረ፣ የተለያዩ ነገሮች። ይሄንን ነገር በሙሉ ራሷ አስተባብራ ራሷ አደረገችና የከፈለችው ነገር ቀላል አልነበረም። በዛ ልምድ ከተነሳች በኋላ የ1997 የምርጫ 97 ወደ ቅንጅት ውስጥ የገባችበት በቅንጅት ውስጥ ያበረከተችው አስተዋጽኦ ከዛ ጋር ተያይዞ የደረሰባት ግፍና በደል የማይረሳ ነው። ነገር ግን እሷ ላይ የደረሰው በደል እኛን ይሰማናል እና የምን ጊዜም ጀግናችን ናት። ስለዚህ ለእሷ የምናደርገው ነገር መቼም ከአስራ ስትወጣ ለመጀመሪያ ጊዜ በሚባል ደረጃ ኮሚቴ አዋቅረን መኪና ገዝተን ይሸልመናል። የዝግጅት ኮሚቴ አባል ነበርኩኝ፣ እኔ አስተባባሪም ነበርኩኝ። ድጋሚ ታስራለች፣ ግፍን ተቀብላለች። ድጋሚም ደግሞ ታስራ ስትወጣ ልዩ አቀባበል አዘጋጅተን ተቀብለናታል። በመጨረሻ ከሀገር ወጥታ ከሰባት አመት ከስምንት ወር በላይ ቆይታ ነው ወደ ሀገር የገባችሁና ምንጊዜም ለእሷ ያለን ክብር መግለጽ በምንችለው ማድረግ በምንችለው ነገር በሙሉ መግለጽ ስላለብን የህዝብ ልጅ ስለሆነች የኢትዮጵያ ልጅ ስለሆነች በሴትነቷ ግን የደረሰባት ግፍና በደል መቼም አይረሳም፣ ማንም አይችለውም። ያንን ግፍና በደል ለህዝብ ስትል ተቀብላለች እና የሁልጊዜ ጀግናችን ናት ለኛ።
አቶ ነብዩ ባዘዘው ከወይዘሪት ብርቱካን ሚደቅሳ አቀባበል አዘጋጆች አንዱ ለጊዜ አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ። አመሰግናለሁ።
በጣም ነው ደስ ያለኝ። በጣም ነው የማመሰግነው። የኔ ሀብቶቼ እናንተ ናችሁ። በጣም ነው የምወዳችሁ። ሁሉንም መስማት ፈልጋለሁ። ቀላል ነገር አይደለም። አለፈው 7-8 አመት ያለፈው በእያንዳንዱ ቀን እናንተን ሳላስብ ያገሬን ሰዎች ሳላስብ ያገሬን ሳላስብ ያደርኩበት ያልኩበት ቀን የለም። አባቶቻችን እናቶቻችን
አሉላ ከበደን ሙሉ ዘገባ በምሽት ፕሮግራማችን እንድታደምጡ እንጋብዛችኋለን። ወደሚቀጥለው ዘገባችን እናልፋለን። በተለያዩ የኦሮሚያ ክልል የሚገኙ ዩኒቨርሲቲዎች ሰላማዊ ሰልፍ በማድረግ መንግስት በምዕራብ ኦሮሚያና ቤንሻንጉል ጉሙዝ መካከል ያሉትን ችግሮች እንዲፈታ ጠይቀዋል። የኦሮሚያ ክልል ጸጥታ አስተዳደር ቢሮ ምክትል ኃላፊ ትላንት ከአሜሪካ ድምጽ የኦሮሚያ ክፍል ጋር በነበራቸው ቆይታ ችግሩን ለመፍታት በሁለቱ ወገን ውይይት እየተደረገ መሆኑን ገልጸዋል። ሙክታር ጀማል ተጨማሪ አለው።
ሰሞኑን በምዕራብ ኦሮሚያ እየታየ ያለውን የዜጎች መፈናቀልና ሞትን ተከትሎ ኦሮሚያ ክልል ውስጥ በሚገኙ የተለያዩ ዩኒቨርሲቲዎች ተማሪዎች ወጥተው ችግሩን መንግስት ጣልቃ ገብቶ መፍትሄ እንዲያመጣ ጠይቀዋል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ በጅማ ዩኒቨርሲቲና ወለጋ ዩኒቨርሲቲ ያነጋገርኳቸውም ተማሪዎች ይህንን ገልጸውልኛል። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ያነጋገርኩት ተማሪ መንግስት ይሄን ጉዳይ ጣልቃ ገብቶ መፍትሄ እንዲያመጣ ጥያቄያችንን አቀርበናል ብለውኛል።
ሰላማዊ ሰልፍ ነበረ አዳማ ሳይንስና ቴክኖሎጂ ግቢ ውስጥ ማለት ነው። ተማሪዎች በአንድ ሰዓት አካባቢ ተነስቶ ድምጻቸውን ሲያሰሙ ነበር።
ምን ብለው ነው ድምጻቸውን የሚያሰሙት?
በወለጋ አካባቢ ያለው ነገር ሰዎች መንግስት ጣልቃ እንዲገባልን ለምንድን ነው ዝም ብሎ ህዝባችን ሲፈናቀል መንግስት የሚያየው ለምንድን ነው ብሎ ነው ጥያቄያቸውን ያቀረቡት። አሁን በመፈክር መልክ ነው የቀረበው።
ለዚህ ለጥያቄያችሁ የዩኒቨርሲቲው ሌላ ደግሞ ከዩኒቨርሲቲው ውጭ የሆነ የመንግስት አካል መጥቶ መልስ የሰጣችሁ አለ?
ማንም ይህንን ጉዳይ ጣልቃ ገብቶ ወይ ደግሞ መልስ ለመመለስ ችግራችሁ ምንድን ነው ብሎ የጠየቀ አካል የለም። ልጆች ግቢ ውስጥ ነው ድምጻቸውን ሲያሰሙ የነበረው። ከትልቁ በር መውጫ ድረስ ሄደው ድምጻቸውን ሲያሰሙ ነበር።
ከዛ በኋላ ምንድን የሆነው? አሁን የመማር ማስተማር ሂደቱ ምን ላይ ነው ያለው? ሰልፍ የወጡ ሰዎችስ እንዴት ሆነ? ከዛ በኋላ
አይ ማንንም አልተናገራቸውም። የግቢን ፖሊስ ጨምሮ ማንንም የተናገራቸው የለም። በሰላም ነው የተጠናቀቀው። ከተጠናቀቀ በኋላ ሁሉም በሰላም ግቢ ውስጥ እየተዘዋወረ ነው።
በወለጋ ዩኒቨርሲቲ ያነጋገርኩት ሌላኛው ተማሪ ደግሞ ተማሪዎቹ በግቢ ውስጥ ባቀረቡት ጥያቄ ላይ የዩኒቨርሲቲው ፕሬዝዳንት ዶክተር ኤባ ሚጀና ተገኝተው እንዳነጋገራቸው ነግረውኛል።
የኦሮሚያ ፖሊስ ወደ ቄሮዎች በሚወስደው እርምጃ ማቆም አለበት፣ ነፍሳት መጥፋት የለበትም። ከቤኒሻንጉል ጉሙዝ የተፈናቀሉና ከተለያዩ ስፍራ እየተፈናቀሉ ያሉ ህዝቦች መፍታቸው ይከበር፣ መንግስትም ለእነሱ የሚያስፈልገውን እርዳታ መስጠት አለበት በሚለው ነው።
ለዚህ ጥያቄያችሁ መልስ የሰጣችሁ የዩኒቨርሲቲው ወይ ደግሞ የመንግስት ሌላ የውጭ አካል አለ?
ለጊዜው የተገኙት የዩኒቨርሲቲው ዶክተር ኤባ ሚጃና ነበር የተገኙት። እነሱም ግቢውን የሚመለከት ጥያቄ ለመመለስ ሞክረዋል። ሌላውን ደግሞ መልስ ለሚሰጥ አካል እንደሚያቀርቡት ጥያቄዎቻችንን እንደዛ መልስ ሰጥቶን ነበር።
የዛሬው የተማሪዎችን ጥያቄ በተመለከተ ከመንግስት አካል ምላሽ ለማግኘት ያደረግኩት ጥረት አልተሳካልኝም። ነገር ግን የጅማ ዩኒቨርሲቲን በተመለከተ የዩኒቨርሲቲው የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ዶክተር አሸናፊ በላይ ይህም ብለውኛል።
ተማሪዎቹ ዛሬ ጠዋት ላይ በእርግጥ ትናንትም በቴክኖሎጂ ካምፓስ እንደዚህ ጥያቄ አንስተው ነበረ። እነዚህ የተነሱት ሀሳቦች በብዛት ዩኒቨርሲቲ የሚመልሳቸው ስላልሆኑ ተማሪዎቹ በሰላም ሀሳባቸውን ገልጸው ወደ ትምህርታቸው ተመልሰዋል። ይሄን መቼም የምንደግፍ ሲሆን ያቀረቡት ጥያቄዎቻቸው በአግባቡ ተይዘው ለሚመለከተው አካል ነው ማ ዩኒቨርሲቲ ማቅረብ የሚችለው እንጂ እነዚህ ጥያቄዎች ላይ እንደ ዩኒቨርሲቲ የራሱ የሆነ መልስ መስጠት ስለማይችል ተማሪዎችን ጥያቄያቸውን ለሚመለከተው አካል ፎርዋርድ በማድረግ ይተባበራል ማለት ነው።
በነቀምቴና አካባቢው በዚህ ሳምንት የተከሰተውን ችግር ተከትሎ ትላንት ከአሜሪካ ድምጽ ጋር ቆይታ ያደረጉት የኦሮሚያ ጸጥታና አስተዳደር ቢሮ ምክትል ኃላፊ አቶ ሁሴን ፈይሶ ችግሩን ለመፍታት የኦሮሚያ ብሔራዊ ክልላዊ መንግስትና የቤንሻንጉል ብሔራዊ ክልላዊ መንግስት ሁለቱ አመራሮች በቅርብ እየተነጋገሩ መሆኑን ገልጸዋል። ለአሜሪካ ድምጽ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። በመቀለ ከተማ በሊስትሮ ስራ ተሰማርተው ያገኙትን በመቆጠብ ቀጣይ ህይወታቸውን ለመለወጥ እየጣሩ ያሉ ወጣቶችን ህይወት ሙልጌታ አጽብሃ ለዛሬ ይዟል። ሳሙኤል ገብረስላሴ 6 አመት በሊስትሮ ስራ ተሰማርተው ይገኛል። ከሚያገኘው ገቢ በየቀኑ 200 ብር ይቆጥባል። የቆጠበውን ብርም ሰብስቦ ወደ ውጭ ሀገር ዱባይ በመሄድ ልብሶችን ያመጣ ይሸጣል። ጫማ መጥረግ ስራውንም ይሰራል። ሌላ ኪሮስ ስብሃት የተባለ ወጣትም በተመሳሳይ ስራ ተሰማርቶ ይገኛል። በየቀኑ 100 ብር ይቆጥባል። ሳምንታዊ የሚከፍል 500 ብር ቆብም አለው። የወጣቶቹን የህይወት ጉዞና ቀጣይ እቅድ ትኩረት ያደረገ ፕሮግራም ሙልጌታ አዘጋጅቷል።
ከስድስት አመታት በፊት ከወንድሙ የተረከባትን ጫማ ማስዋቢያ ስራ ወይም ሊስትሮ ከቀን ስራ ወጥቶ ነው የጀመረው። ሳሙኤል ገብረስላሴ ይባላል። በዚህ ስራም ኑሮውን ለማሻሻል እየጣረ ይገኛል።
ከስድስት አመት በፊት ቀን ሰራተኛ ነው የሚሰራው የነበርኩት። አሁን በስድስት አመት ግን ሊስትሮ ነው የሚሰራ ያለሁት። ከወንድሜ ነው የተቀበልኩት። ወንድሜ የኔ ተላቅ ያለ ከሱ ጋር ነው የተቀበልኩት። እዛ ነው የሚሰራው የነበረ። እሱ ማንቻ ፈቃድ አውጥቶ ምናምን የራሱ ባጃጅ ገዝቶ ከራሱ ባጃጅ ከገዛ ካወቅ ሚኒባስ ምናምን ብሎ አሁን ድሬዳዋ ነው ያለ እሱ። እኔ እዛ ነው ያለሁት። ያው እዚህ ሆኜ እየሰራሁ ነው። እና በሊስትሮ ብዙ ነገር ነው ለውጥ ያለው። በሊስትሮ ያው አሪፍ ነው፣ እግዚአብሔር ይመስገን አሪፍ ነው፣ ምንም አይልም። ያው እንቅስቃሴውም በዛው ይሻላል። ምክንያቱም ከቀን ሰራተኛ እንትን ብለ ሊስትሮ ሲገባ ያው በ50 ብር መቶ ብር ምናምን እያልኩ ያው ብሩን መሰብሰብ ጀመርኩት። አዎ ያው 10 ብር የነበረ 15 የሚሰጡ አሉ። 15 ቲቪ የሚሰጡ ብዙ ሰው አለ። ስለዚህ ቲቪ የማይሰጡም አንቺ በረሮ እንትን የሚል ሰውም አለ። ግን ችግር የለውም እሱ ያው ምክንያቱም ከአስር ሰው አንድ ሰው እንዲህ ሲል ያው ምን ማለት አይደለም።
በመቀለ ከተማ 16 ተብሎ በሚጠራ አካባቢ በሚገኝ የቀይ መስቀል ማህበር ህንጻ ተንተርሶ እየሰራ የሚገኝ ሳሙኤል ቀጣይ ህይወቱን ለማሻሻል ብር መቆጠብ ባህል እያደረግኩት ነው ይላል።
እቁብ ምናምን ደግሞ ጀመርኩት። አሁን በእቁብ በመንታ 50 እቁብ እየከፈልኩ ነበር። አሁን ወደ 200 ያው እስቲን መክሮ ብዬ በ200 ሁለት ወረውን ብኝ ከመኮርኩት ማለት ነው እየከፈልኩ ነው ያለሁት። በየቀኑ 200 ብር ስደት ከመትየደት ወደ ውጪ ከእንትን ከመትየደት ወይም ማይረባ ስራዎች ከመሰሩት ይሄን ነገር ስሩ ብዬ ያው አንዳንድ ዘመዴ የሚመክራቸው ሰዎች አሉ። ያው በብዛት እኔ አንድ የተወሰነ አንድ 6 5 የሚያውቁ ያለው እኔ መከርኳቸው የጀመረ ስራ እንደ አይነ ስራ አለ።
ሳሙኤል ከሚያውቁ ሰዎች ስራውንና ጥንካሬውን ይመሰክራሉ።
ከማቆም ከ3 አመት በላይ ሆኖኛል። በማቆም እንደገና በጣም ጎዝ ነው፣ ታታሪ ሰራተኛ ነው። በአቅቡ ለብዙ አራያም ሊሆን የሚሰል የሚሆን ሰራተኛ መሆኑን ማቆም እጅ በጣም እስከማቆነት ማለት ነው።
ስለ ሳሙኤል ሌላ የሳበኝ አንድ ጉዳይ አለ። እሱም የቆጠበው ብር ሰብስቦ ወደ ዱባይ ይሄድና ልብሶች በማምጣት በመቀለ ከተማ ይሸጣል። ሊስትሮ እየሰራ 5 ጊዜ ያህል ወደ ዱባይ በመመላለስ የንግድ ስራ ጀምሮታል። ሳሙኤል ሊስትሮ መሰራበት ጊዜ ካሁን በኋላ ከአንድ አመት አይበልጥም ሙሉ በሙሉ ወደ ንግድ ስራ ለመግባት አቅጃለሁ ብሏል። ሌላ ሊስትሮ እየሰራ የቆጠባ ባህልን ያጠናከረ ወጣት አግኝቻለሁ። እዛ ካቢ 16 መቀለ ኪሮስ ስብሃት ይባላል። ይሄ እንዳመት ወጣት ነው። በሐውዜን ተወልደ ያደገ ጓደኞቹ በሊስትሮት ስማርተው ለውጥ ሲያስመዘግቡ አይቶ እሱም ወደ ስራውን ከ3 አመታት በፊት መቀላቀሉን ይናገራል።
ስራ ከገባሁት 3 አመት አድርጌያለሁ። ሊስትሮ የሚባል ስራ ጓደኞች ነበሩ። ከጓደኞች ጋር እና ተወያይተን እነሱ ሊስትሮ ሰርተው ባጃጅ ገዙና እኔ ከሳቸው ምን የሚያረቃለ ምናምን ብዬ ሚስትሮ ጀመርኩና ከዛ አሪፍ ነው ስራው። እነሱም ባጃጅ ገዙ። ሁሉ 2 ባጃጅ አለው። እግዛም እንደሱ ነው። የስራ ከገባው ቤተሰቤ ያግዛለሁ። ቢያንስ ለራሴ ሆናለሁ። አንዳንድ ሁሉም ነገር በቃ አሪፍ ነው። በቃ ሚስትሮ ማለት ሰው ይነቃው እንጂ ምንም በጣም አሪፍ ስራ ነው። በቃ ትርፍ አለው።
ኪሮስ እሱም ስራውን ሰርቶ ቆጥቦ ባጃጅ ወይም ባለ 3 እግር ተሽከርካሪ ገዝቶ ነበር። ግን በቀጣይ ለመስራት የሚፈልገውን የእንስሳት እርባታ እንዲጠቀምበት ብሎ ባጃጇን ሽጦ ተጨማሪ በየቀኑና በየሳምንቱ እየቆጠበ ይገኛል።
ሲጠርቅ ሁሉ ሰው ያበራተኛል። በገቢ በአንድ ቀን ከ250-200 መካከለኛ ነው እሱ እና ሰው ያበራተኛል። አሪፍ ሆዝ በቃ ምናምን ነው የሚለው። ለአንድ ጫማ 10 ብር ነው የምጠርገው እና አሪፍ ነው። 15 አድርጎ ይሰጥናል ወይም 20 በአንድ ሳምንት ቁቁብ አለ። እሱ ቁም 500 ነው። በአንድ ቀን ሆን አለን 100 ብር። በቃ አሪፍ ነው እና ወጣቱ ስራ መናቅ የለብን። እንግዲህ ባገሬ ሄደ በሐውዜን እንትን ከተማ አለ የሆነ መሬት አለ ትንሽ በሱ ካብ ሄደ እንስሳት ማርባትና በቃ እንደሱ ነው። እንግዲህ ለቀጣይ ማለት ነው ውጤታማ ሆናለሁ ብዬ ነው የምገባው።
ለአሜሪካ ድምጽ ሙልጌታ ጽባህም መቀለ።
Oh,
የምትገኙት ጋቢና ቪኦኤ ነው። ወደሚጨረሻው ሪፖርታችን እንሄዳለን። በተመጣጠነ ምግብ እጦት በየመን የሚገኙ ህጻናት ህይወት እየቀጠፈ እንደሆነ ተገለጸ። የተባበሩት መንግስታት የህጻናት መርጃ ድርጅት ባወጣው መረጃ መሰረት 3 አመት ከግማሽ የፈጀው ጦርነት ከመካከለኛው ምስራቅ አረብ ሀገራት የመንን ወደ ከፋ ድህነት አልፎም አስከፊ ረሃብ ውስጥ ከቷታል። በየመን በተመጣጠነ ምግብ እጦት የሚሰቃዩ ህጻናት ቁጥር 1.8 ሚሊዮን ደርሷል። የሚያስፈልጋቸውን አፋጣኝ የሰብአዊ እርዳታ ከውጭ የሚያገኙባቸው መንገዶችም በእጅጉ በመጠበባቸው ምክንያት ከቀን ወደ ቀን ህይወታቸውን ሊቀጥፍ በሚችል አደጋ ውስጥ እንደሚገኙ ዘገባው ጨምሮ አትቷል። አራሽ አረባ ሳዲ ያደረሰንን ዘገባ እንዲህ አዘጋጅቻለሁ። በመካከለኛው ምስራቅ የተባበሩት መንግስታት የህፃናት መርጃ ድርጅት ዳይሬክተር ግሪየት ካፕሌሬ በተመጣጠነ ምግብ እጦት ምክንያት በየ10 ደቂቃው ህይወታቸው እየተቀጠፈ ያሉትን ህፃናት አስፈላጊውን እርዳታ በጊዜ ቢያገኙ ኖሮ ህይወታቸውን ማትረፍ ይቻል እንደነበረ ይናገራሉ።
The huge levels of malnutrition are one of the important underlying causes of that high mortality rate. But also the very low levels of vaccination.
የህፃናቱን ህይወት እየቀጠፈ የሚገኘው ዋነኛው ምክንያት የተመጣጠነ ምግብ እጥረት ነው። በክትባት እጥረት ምክንያት የሚሞቱ ህፃናትም ቁጥራቸው ጥቂት የሚባሉ አይደሉም።
የተባበሩት መንግስታት የህፃናት መርጃ ድርጅት እንደሚለው የሰብአዊ እርዳታ ቁሳቁሶችን የጫኑ መኪኖች ድንበሮች በመዘጋታቸው ምክንያት ወደ ሀገሪቱ መዝለቅ አልቻሉም። በዚህም ምክንያት ህፃናት ከምግብ እጦቱ በተጨማሪ በተለያዩ በሽታዎች እየሞቱ ነው። የመካከለኛው ምስራቅ የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ዳይሬክተር ግሪየት ካፕሌሬ
1.8 million children under the age of 5 are suffering from acute malnutrition. 400,000 of these children are
ከአምስት አመት እድሜ በታች የሚገኙ 1.8 ሚሊዮን ህጻናት የተመጣጠነ ምግብ እያገኙ አይደለም። ከነዚህ ውስጥ 400 ሺዎቹ የምግብ እጥረትን ተከትሎ በሚከሰቱ በሽታዎች ህይወታቸው ለአደጋ ተጋልጧል። የሚያስፈልጋቸውን ህክምና በፍጥነት ካላገኙ ደግሞ በየሰከንዱ ህይወታቸው ሊቀጠፍ ይችላል።
ዩኒሴፍ እንደዘገበው ወላጆች ለልጆቻቸው አስፈላጊ የሆኑትን ፍራፍሬዎችና የአትክልት ተዋጽኦዎችን በገንዘብ እጥረት ምክንያት ለልጆቹ ማሟላት አልቻሉም። በንጹህ የመጠጥ ውሃ እጥረትም ምክንያት ከውሃ ጋር ተያያዥነት ያላቸው በሽታዎች በፍጥነት እየተስፋፉ እንደሆነም ጨምሮ ገልጿል።
We hope very much that all parties will think
የሚመለከታቸው አካላት እነዚህን በሚሊየን የሚቆጠሩ ህፃናት ደህንነት ድርድር ውስጥ ሳያስገቡ በአፋጣኝ የጋራ ስምምነት ላይ መድረስ ይገባቸዋል። ይህን ካደረጉ የመን ላይ የተጋረጠውን የወደፊት አስከፊ አደጋ ለመታደግ መንገድ ይከፍታል ማለት ነው።
በሳውዲ መንግስት የሚታገዘው የየመን መንግስትና በኢራን የሚታገዘው የሁቲ አማጽያን ቡድን መካከል ያለው ጦርነት 3 አመት ተኩል አስቆጥሯል። ዩናይትድ ስቴትስ በዚህ በያዝነው ወር በስዊድን ችግሮቹን ለመቅረፍ ይቻል ዘንድ የየመን መንግስትንና የሁቲ አማጽያንን ዓለም አቀፍ ታዛቢዎች በተገኙበት በጠረጴዛ ዙሪያ ውይይት ለማድረግ ጥሪ አቅርባለች። አሪው ፕሮግራማችን እንግዲህ በዚህው ተጠናቋል። በፌስቡክ ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሰላም በጤና ያገናኘን። በቴክኒክ ፕሮግራማችን ይመራ የነበረው ሞክቢል ያበረው። መልካም ምሽት።
ቱኒን ራዲዮ ነሽ ጋላ አሜሪካት